የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ሲሆን ግርማ ነኝ። ለዛሬ ታህሳስ 12 2011 ዓ.ም ተመረጥ ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁኝ። ዛሬ በምዕራብ ወለጋ ላሉ አሳቢ ወረዳ 8 ሰዎች መገደላቸውን ያከባቢው ነዋሪዎች ተናግረዋል። በሙሉ ዘገባ እንመለስበታለን። በሌላ በኩል በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ አዋሳኝ ዳግም በተቀሰቀሰ ግጭት የሰው ህይወት መጥፋቱን ዘገባ ደርሶናል። ይዘን እንመለሳለን። ኤልሻዳይ የእርዳታና የልማት ድርጅት የተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የመጡ ተማሪዎች ተናግረዋል።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃ ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣ ስላለብን ወደ 8 እና 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ሌሎች ዘገባዎችም ይኖሩናል። የተቋሚ ፓርቲ አመራሮች የሰጡትን አስተያየት ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎችን እናሰማችኋለን። የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ በመጪው የካቲት ወር ላይ ስራቸውን እንደሚለቁ ፕሬዚዳንት ትራምፕ ትላንት ከሰዓት በኋላ አስታውቀዋል። ጄኔራል ማቲስ በአስተዳደሬ ስር ለሁለት ዓመታት ያክል በመከላከያ ሚኒስቴርነት ካገለገልኩ በኋላ በክብር ጡረታ ይወጣሉ ሲሉ ፕሬዚዳንቱ በትዊተር ገጻቸው አስታውቀዋል። በጄኔራል ማቲስ የስራ ወቅት ብዙ ትልልቅ ስራዎች ተሰርተዋል፣ በተለይም አዳዲስ የውጊያ እቃዎችን በመግዛት ረገድ ሲሉም ፕሬዚዳንቱ አክለዋል። ለአገልግሎታችሁ አመሰግናለሁ ካሉ በኋላ በቅርቡ አዲስ መከላከያ ሚኒስቴር እንደሚሾምም አውስተዋል። የመከላከያ ሚኒስቴር ስራ እንደሚለቁ የተነገረው የአሜሪካ ወታደሮች ከሶሪያ እንደሚወጡ ትራምፕ በተናገሩ ማግስት ነው። የሀገሪቱ መከላከያ ሚኒስቴር የአሜሪካ ወታደሮችን ከሶሪያ መውጣትም ይቃወማል ተብሏል። ፕሬዝዳንቱ ማቲስ ጡረታ ይወጣሉ ቢሉም ጀነራል ማቲስ በመስሪያ ቤታቸው ይፋ ባደረጉት ደብዳቤ ግን በራሳቸው እየለቀቁ መሆኑን ይገልጻል። በሪፐብሊካውያን የሚመራው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ፕሬዝዳንት ዶናልድ ትራምፕ በፈለጉት መሰረት የ5 ቢሊዮን ዶላር ለድንበር ግድብ የሚሰጥ ጊዜያዊ በጀት ለመመደብ ወስኗል። በዋሽንግተን ሰዓት አቆጣጠር ዛሬ እኩለ ሌሊት ላይ ከፊል የመንግስት መስሪያ ቤት ስራ እንዳይዘጋ የተወሰነው በጀት ትላንት ማታ ያለፈው በ217-185 ድምጽ ነው። የባጀቱ ውሳኔ ወደ ህግ መወሰኛው ምክር ቤትም ይላካል። እዛም የማለፍ እድል የለውም የሚል ግምት አለ። ፕሬዚዳንት ዶናልድ ትራምፕ በአፍጋኒስታን ካሉት የዩናይትድ ስቴትስ ወታደሮች ብዙ ወደ አገራቸው እንዲመለሱ ለማድረግ እያሰላሰሉ መሆናቸው ተገልጿል። አፍጋኒስታን የተመደቡት የአሜሪካ ወታደሮች 14,000 ሲሆኑ ግማሽ የሚሆኑትን ለመመለስ እያሰቡ መሆናቸውን ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። በቅዱ መሰረት 7,000 የሚሆኑት በመጪው ወር ጥር ወር ወደ ሀገራቸው ይመለሳሉ። የተቀሩት ደግሞ በቀጣዮች ወራት ቀስ ብለው ይወጣሉ ተብሏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማ አብሬያችሁ ቆያለሁ። አብረን ከአድማስ እንሻገርላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። የመጀመሪያው ዘገባችን በግጭቶች ዙሪያ በተለያዩ አካባቢዎች የተከሰቱትን የሚዳስስ ነበር። ይህ ዘገባ እየተሰናዳ ነው፣ እንደደረሰን ይዘን እንመለሳለን። ለአሁኑ ግን ወጣቶችን የተመለከተ ዘገባን ያዝንላችሁ። ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉ ግወድና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ካንድ ወር በላይ ሆኗል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟላልን ተዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን ይያግሏሉን ነው ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋምና የብድርና የመስሪያ ቦታ ለመስጠት ይያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ በሰጡት ቃል ወጣቶቹ በርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናው ናት ሲህንን ዘገባ ያሰናዳችሁ ከባህር ዳር በተከታዩ ትዳስሰዋለች።
ኤልሻዳ የርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ስራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳ ይመስልሽ እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጉዳና ላይ የሚኖር ወጣቶች ስራ አጥጣት አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጀምራል። ይሄ በስራ ድል ሳልተገኘላችሁ ዳግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ምትፈልጉ ትሰራላችሁ ማትፈልጉ ምይር ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ነው የሄድኩት ታፍሼ ነው የሄድኩት። ከአዲስ አበባ ወደ አፋር ይሄድ ነው ለሊት ነው የሄድ ነው ሲነጋ እዛ ላይ በመንደርስበት ሰዓት ልብስ ተወልቂያለሽ ጸጉርሽን ትላጫለሽ ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበር ፎርሙ? ጎዳና ላይ ስንት አመት ቆይታል? አልቆየውም በሚትይበሳ ዱላ ነበር። እኔ አሁን ጎዳና አልቆየውም ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄሱ ላይ ሄዳለ ቄስ መምህር ለምሳሌ እኔና ሃይ ስኩል ያስተማረኝ መምህር ታብሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብሎ ጠርግ ያመጣቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ ምርጫ ባለፈ ገብሩ ገብረ ጻድቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛም እናውቀው ታሪክ የለም ስለ ፖለቲካ አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን።
በአዲስ ራይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው የአምሮ ዘገምተኝነት አላቸው ይሄንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽኖ በግማሽ በኩል ትምርት ያስተማሩን ጧት ላይ ትምርት እስከምንገባ 50 እና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃን አስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራክት የሰጠው። እኛ ግን መጣ ስላለብን ወደ 8 እና 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ትደበደቢያለሽ፣ ብቻሽን ስትቀመጭም ትደበደቢያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰር ከሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳን የለበት። ከ17000 ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንት ነው የመጣና 3130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ አይታወቅም። ለምን ተመረቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማከሉ የሰው ኃይል አስተዳደር ነኝ አማራ መሆኔን ማንም ያቀኝም ያረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ ሩጡ አመልጣሉ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ ቢህር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽኖም ነበረው
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግነ ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል እንደመጣንም ለክልሉ መንግስት አቤቱታ አቀረብን አስፈላጊ ወርዳታ ተደረገልን ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቻላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል ስንመጣ ለሰራተኛና ማህበራዊ ጉዳይ ደብዬ አንዳንዳችን ደብዳቤ ተጽፎ ከፌደራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከውሎ የበታች አካላት ነው አልፈጽምልን ያሉ ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ
ተቃጥና አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ የመስሪያ ቦታ የመሸጫ ቦታ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል ይሄን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበር ወደ ስራ ለመግባት ፍቃደኛ አልሆኑ በየተቋም ስንዞር የነሱ ማካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለም ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማከል እየቀለባቸው ነው ያለው 60 ሺህ ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል ነገር ግን ያ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ እስካሁን አልገባ የነሱን ጥያቄያቸው ይሄ ነው እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል ኦሬዲ ፌደራል መንግስት የመደበላቸው ስለሆነ ማለት ነው ይሄ ብቻ አይደለም ይሄ 60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው ከክልሉ መንግስት ጋር ተላቀም ጋር ተነጋግረናል በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ ቢያንስ መንግስት የጠለፋ ዋስትናው በተቻለ መንገድ ትሪት እንዲያደርግላቸው የተበቃል የተግባባ ነው ማለት ነው
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም እንዳገኘኋቸው ግን የመመለስ ይሆናል ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልመሎ የወሰዳቸውና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
አስቴርን ለዘገባው እናመሰግናለን ወደ ተከታዩ አጠር ያለ ዘገባችን ነው የምናልፈው የኢትዮጵያ አየር መንገድ መነሻውን ከአዲስ አበባ ደብሊን በኩል ወደ ሎስ አንጀለስ ከተማ እንዲሁም ከሎስ አንጀለስ በደብሊን አልፎ ወደ አዲስ አበባ ሲሰጥ ቆይቶ የነበረውን የበረራ መስመር በመቀየር በምትኩ በምዕራባዊቷ አፍሪካ ቶጎ ሎሜ በኩል የበረራ ለውጥ መስመር ማድረጉን ለደንበኞቹ ይፋ አድርጓል በአየር መንገዱ የሎስ አንጀለስ ከተማ ሽያጭና አስተዳደር ኃላፊ ወይዘሮ ሳሳውልሽ ለአከ ስለ ለውጡ ማብራሪያ ሰጥተውናል የሎስ አንጀለስ ዘጋቢያችን ዳንኤል አርቃውን ያነጋገራቸው
በረራችንን ከሎስ አንጀለስ ወደ ሎሜና አዲስ አበባ እንዲሆን የመረጥንበት ምክንያት እዛ ሎሜ ላይ አስካይ ከተባለ አየር መንገድ ጋር ፓርትነርሺፕ ኢትዮጵያ አየር መንገድ መስርቶ የዛ ሀብ ሁለተኛው ሀብ በማድረግ ሰርቪስ እየሰጠ እንደነበረ ይታወቃል እና እዛ አካባቢ ያሉትን አገልግሎት እየሰጠ ነበር እዛ አካባቢ ያሉትን ከተሞች ለማዳረስ በዛ አካባቢ በተዘረጋው በአስተያየር መንገድ ምክንያት በተዘረጋው መስመር ለምዕራብ አፍሪካ ላሉት ከተሞች አገልግሎት ለመስጠት ነው።
ወይዘሮ ሳሱልሽ ለደንበኞቻችሁ በሳምንት ምን ያህል ቀናት ከአዲስ አበባ ወደ ሎስ አንጀለስ እንዲሁም ከሎስ አንጀለስ ወደ አዲስ አበባ የበረራ አገልግሎት ይሰጣላችሁ?
ይሄ በረራ በሳምንት 3 ቀን ሰኞ ቀን፣ ሮብ ቀን እና ቅዳሜ ቀን ነው የበረራው አገልግሎት የሚሰጠው በሁለቱም አቅጣጫ ማለት ነው፣ ከሎስ አንጀለስም ከአዲስ አበባ መነሻ። ያው እንግዲህ የኢትዮጵያ አየር መንገድ ትልቁ ዓላማ አፍሪካ ላይ ያለውን አገልግሎት ማጠናከር ነው። ይሄንን በማስመልከት የተለያዩ መስመሮች እየከፈትን እንገኛለን። በዚህኛው መስመር እንግዲህ ለኢትዮጵያ አየር መንገድ ብቻ ሳይሆን ለምዕራብ አሜሪካም ትልቅ ታሪክ የሚሰራበት እድል ሰጥተናል። ምክንያቱም ከምዕራብ አሜሪካ ለመጀመሪያ ጊዜ ወደ አፍሪካ በረራ ነው የተደረገው እና ያ በረራ በምዕራብ አሜሪካ ላለው የሎስ አንጀለስ ከተማ ለስድስት አህጉራት ቀጥታ መስመር በረራ አገልግሎት እንዲሰጥ ያደርገዋል። ያም ሲሆን በዓለም ላይ ካሉት ኤርፖርቶች ሁለተኛ ኤርፖርት ያደርገዋል ማለት ነው ለስድስት አህጉራት አገልግሎት በመስጠት። ስለዚህ ታሪክም ትልቅ ታሪክም አለው አንድ ላይ ማለት ነው።
ወይዘሮ ሳሱልሽ ለአከ በኢትዮጵያ አየር መንገድ በሎስ አንጀለስ ቢሮ ዋና ስራ አስኪያጅ ስለሰጡን አጭር ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ታኒ።
ዳንኤልንም እንግዳውንም እናመሰግናለን። አሁንም እናልፈው ወደ ተከታዩ ዘገባችንና ውይይት ነው። ዶክተር አብይ አህመድና የለውጥ ቡድናቸውን ስልጣን ያመጣው የኢትዮጵያ ሕዝብ ትግል ነው ሲሉ ሁለት አንጋፋ የተቃዋሚ ፓርቲ መሪዎች አስታወቁ። እሳቸው ጠቅላይ ሚኒስትር ሆነው እንዲመረጡ አሜሪካ እጇን አስገብታለች መባሉንም እንደማይቀበሉ ገልጸዋል። የተቃዋሚ ፓርቲ መሪዎቹን ዶክተር ብርሃኑ ነጋና ፕሮፌሰር መረራ ጉዲናን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
በሳምንቱ የመጨረሻ ቀናት በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምጽ የተላለፈ ዘገባ የዚህ ቃለ መጠይቅ መነሻ ነው። በኢትዮጵያ እየታየ ያለው የጸጥታ ችግር በዚያ የመቀሌ መድረክ ከተነሱት ጉዳዮች መካከል ይጠቀሳል። በርዕሱ ላይ የተናገሩት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን አምስት ነጥቦችን ለሚታየው ችግር በምክንያትነት ጠቅሰዋል። የህግ የበላይነትና አስተማማኝ ሰላም እንዲኖር አለመደረጉ፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶችን ማህበራዊና ኢኮኖሚያዊ ጥያቄዎች መመለስ አለመቻሉ፣ የውጭ ጣልቃ ገብነት በእጅጉ መጨመሩ፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩና እንዲኖርም አለመፈለጉ የሚሉ ናቸው ነጥቦቹ። እያጋጠመ ላለው የጸጥታ ችግር አንዱ ምክንያት የውጭ ጣልቃ ገብነት መሆኑን በአጽንኦት ከመናገር አዲሱን የኢትዮጵያ አመራር ተጠያቂ እስከማድረግ የደረሱ አስተያየቶችም ተሰንዝረዋል። አንድ አንጋፋ የህዋት የቀድሞ አመራር አባልም ዶክተር አብይ አህመድ በጠቅላይ ሚኒስትርነት የተመረጡት በአሜሪካ ጫና ጭምር መሆኑን በዚሁ መድረክ ላይ ተናግረዋል። እነዚህኑ ሐሳቦች አስመልክተው ያነጋገርኳቸው አንዳንድ የተቃዋሚ ፓርቲ አመራሮች ግን መሬት ላይ ያለውን እውነታ አያሳዩም ብለዋል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አንዱ ናቸው።
መቀሌ ስብሰባ መደረጉን ሰምቻለሁ። በዝርዝር አልተከታተልኩትም፣ ግን በእናንተም በኩል የቀረበው ሪፖርት ሰምቻለሁ። ምን ያህል በአገሪቱ ውስጥ ያለውን ሁኔታ በትክክለኛ ለማንጸባረቅ የሞከረ ስብሰባ ነው የሚለው ቢያንስ ከእናንተ ሪፖርት ካየሁት እና እዛ የነበሩ ሰዎች ተናገሩ ከተባለው ስሰማ አንዳንድ ጊዜ የሁለት ዓለም ህይወት ላይ ያለን ነው የሚመስለው። አይ ቲንክ እዛ አካባቢ ያሉት ሰዎች ዝም ብሎ የኢትዮጵያን ሁኔታ በጥቅሉ መረዳት ሳይሆን ራሳቸውን ከልለው ለብቻ ከዚህ በፊት ይኖሩበት በነበረው አይነት አመለካከትና ሜት ውስጥ ስቲል እንዳሉና ገና የለውጡን ሁኔታ በደንብ ከስሩ ለመረዳት እየሞከሩ እንዳልሆነ፣ ይልቁንም በዚህ በለውጥ ሂደት ሁሌም ሊፈጠሩ የሚችሉ ችግሮችን እያጦዙ የበፊቱ የኛ ይሻል ነበር፣ በፊት የነበረው የበለጠ የተረጋጋና ሰላም፣ አንዳንዴ ደፈር ሲሉም የበለጠ ዴሞክራሲ የነበረበት ነበር፣ ምናልባትም የበፊቱ የበለጠ ሉዓላዊነትም የተንጸባረቀበት ነበር የሚል የቅዠት ዓለም ውስጥ ያሉ ነው የሚመስለው። እና እሱን ስሰማ ያየሁት የተረዳሁት ምን ያህል አገሪቱ ውስጥ አሁን ካለው ሁኔታ ላይ ላዩን ካለው ግጭቶች አሉ በየቦታው ምናምን ከሚለው ላይ ላዩን ከሚታየው እንትን ባሻገር ምን አይነት የለውጥ ሂደት አገሪቱ ውስጥ እየተካሄደ ነው፣ በፊት ከነበረው ምን ያህል በመሰረታዊ መልኩ እየተቀየረ ነው፣ እነኚህ እነሱ የሚያነሷቸውን አይነት ውይይቶች መደረጉ ራሱ እና በአገርም ውስጥ እየተደረጉ ያሉት ውይይቶች እነሱ ከነበሩበትና እነሱ የስልጣን መንበሩን በሙሉ በተቆናጠጡበት ጊዜ ከነበረው የተለየ እንደነበር በፍጹም የተረዱት አይመስልም።
የኦሮሞ የፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መራ ጉዲና እንዳሉት ደግሞ በኢትዮጵያ የታዩ ላሉ የጸጥታ ችግሮች ዋነኛ ምክንያት በኢሃድግ በራሱ ውስጥ ያሉ ለውጡን የማይደግፉ ኃይሎች ናቸው።
የውጭ ጣልቃ ገብነት አይደለም ትልቁ አደጋና ኢሃድጎች ይሄን ለውጥ በስምምነት ወደፊት እየገፉት አይደለም እየመሩት አይደለም። አንዱ ወደ ኋላ እየጎተተ ሌላው ወደፊት ለመግፋት እየሞከረ ምናልባት አገሪቷን ቀላል ያልሆነ ቀውስ ውስጥ የገፉ ይመስለኛል። ለምሳሌ ናብዲሌ በተወሰነ ደረጃ ኢትዮጵያ ደህንነቶች የሚያንቀሳቅሱ ሰው ነበር፣ የሚቆጣጠሩ ሰው ነበር። ሶማሌና ኦሮሞ አካባቢ ከአንድ አመት በላይ አሁን ወደ አንድ አመት ተኩል በላይ ነው 1 ሚሊዮን ሰዎችን ያፈናቀለበት ሁኔታ አለ። አብዲሌ ታስሮም ያ ሁኔታ አልቆመም። አሁንም ቢሆን በዛ መስመር ከቦረና እስከ ጭናክሰን ድረስ የሚንቀሳቀሱ ኃይሎች አሉ። በአንዳንድ ጊዜ እንዳውም ለኛ የሚደርሰኝ ሪፖርት መከላከያ ኃይሉ ያየ የሶምቤ ሲያቃጥሉ፣ ዘረፋ ሲያካሂዱ፣ በከባድ መሳሪያዎች የህዝቡ ጸጥታ ሲያናጉ ይታያል። እነዚህ ሰዎች በምን ልባቸው ማን ነው አይዞ ያላቸው ማን ነው ከኋላ የገፋቸው ብለ ብዙ መጠየቅ ትችላለህ። ነገራ በወለጋ መስመርም እንግዲህ ጉሙዝ እና ኦሮሞ ግጭት እየተባለ የምጠራው ለምሳሌ ማሰልጠኛ ጫካ ሁሉ አለ ነው የሚባለው። ከባድ መሳሪያዎች በተለያየ መንገድ እየገቡ በመቶ ሺዎች አንዳንድ ሰዎች አሁን ከሁለት መቶ ሺህ ማልፏል የሚባል ነገር አለ። ሰዎች ተፈናቅሏል፣ ቤታቸው ተቃጥሏል፣ ብዙ ንብረታቸው ተዘርፏል። ብዙ ችግሮች እየተፈጠሩ ነው። በዚህም ወለጋ መስመር እስከ ነቀምት ድረስ ይመጣል። አንዳንድ ወደ ሸዋም ይገባል ተብሎ ስፈራ ነበር። እንዲያ ነገሮች አሉ። ይሄንም ስትመለከት እነማን ናቸው ይሄ መሳሪያ ስኬት እየመጣ ነው የሚለው ከውጭ ኃይል ይልቅ ኢትዮጵያ ውስጥ ያልተስማማው ኢህአዴግ የተለያዩ ኢህአዴግ ክንፎች ያልተስማሙት በለውጡ ፍጥነት ያልተስማሙት ማለት ይሻላል ፈጠሩት የመወዛገብ ሁኔታ ይመስላል።
የውጭ ጣልቃ ገብነት ጉዳይ በተለይ በህዋት አመራሮች እየተጠቀሰ መቀጠሉ ይታያል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ከሳምንታት በፊት ባደረጉት ንግግር ይሄንኑ ጠቅሰዋል። የቀድሞው ከፍተኛ አመራር አባል ያቶ ሰባት ነጋ የሰሞኑ አስተያየት ደግሞ አሜሪካን በሰመስ ከመጥራት ዶክተር አብይ አህመድ ሊቀመንበር በሆኑበት የኢሃድግ ምክር ቤት ምርጫ ውስጥም እጇን ማስገባቷን እስከመናገር ሄዷል። ያርበኞች ግንቦት ሰባቱ ዶክተር ብርሃኑ በዚህ ሐሳብ አይስማሙም።
የናቢ መንግስት የትግልና የህዝብ በቃኝ ውጤት ነው። በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንዶ ይሄን ስርዓት በተወሰነ ደረጃ ሴቭም ለማድረግ የተወሰኑ እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው። ያ ስራ ግን አላለቀም፣ ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩ የህግ የበላይነት አክባሪ መሆናቸው፣ እስኪ ቀድሞ ያሳዩ በውስጣቸው ተወሽቀው ያሉትን ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ፣ በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ ለትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ። በሱ ቢተባበሩና በሰለጠነ መንገድ ፖለቲካችንን እናካሄድበት እንትን ካለ አንድ ሀገር ነች ያለችን፣ የሁላችንም የጋራ ሀገር ነች። አሁን ካለባት ችግር ወጣ ወደ ሰላማዊ መንገድ የምትሄድበትን መንገድ መፍጠር እንችላለን። የተረጋጋ ዴሞክራሲያዊ ስርዓት መፍጠር እንችላለን።
የኦፌኮው ዶክተር መረራ ጉዲናም ተመሳሳይ ሐሳብ አንጸባርቀዋል።
የህዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ የኦሮሞ ወጣትን ሲያንቀሳቅስ፣ ፈረንጅ ጎንደር ሄዶ ጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየሁም። ስለዚህ ውጭ ጣልቃ ገብነት የሚባለው በተለይ አሜሪካ ሆኖ የድሮ ኢትዮጵያ መንግስት የኖረበት ብዙ ጊዜ ያልሰራ ተረት ነው። ያስቸግራል። እኛንም እኮ እንመርታቸዋል ተብለን እኮ ነው የሞት አንቀጽ ተጠቅሶ የተከሰሰ ነው።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ትናንት ከጣቢያችን ጋር ባደረጉት ቃለ ምልልስ በተለይ ከዶክተር አብይ አህመድ በጠቅላይ ሚኒስትርነት መመረጥ ጋር በተያያዘ ለተሰነዘረው አስተያየት ምላሽ መስጠታቸው ይታወሳል። ዩናይትድ ስቴትስ በዚያ የምርጫ ሂደት ውስጥ እጇን አስገብታለች መባሉን መሰረታ ቢስ ሲሉ ነው የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርንም እንግዶቹንም ላደረሱን ዘገባ እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን ከማለፋችን በፊት ቀደም ሲል ያስተዋወቅናችሁን ፕሮግራሞች ስላልደረሱልን ዜናዎቹን ግን አጠራጥር አድርጌ ላሰማችሁ። በምዕራብ ወለጋ ላሎ አሳቢ ወረዳ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። የመከላከያ ሰራዊትና በአካባቢው የሚንቀሳቀስ የታጠቀ ኃይል መካከል በተፈጠረውና በተከፈተው ተኩስ ሰዎች እንደሞቱም የኦሮሚያ ጸጥታ ቢሮ አስታውቋል። በሌላ በኩል በደቡብ ክልል አማሮ ወረዳና በኦሮሚያ የኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ አዋሳይ ላይ ዳግም በተቀሰቀሰ ግጭት ትላንት የሶስት ሰዎች ህይወት ማለፉንና ንብረት መውደሙን የአማሩ ወረዳ የጸጥታ ስርዓት አስተውቋል። በአካባቢው በተደጋጋሚ በሲቪሎች ላይ የሚደርስ የታጠቀ ኃይል አለ ሲሉ ነዋሪዎች ተናግረዋል። አድማጮች እነዚህን ዜና ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ እንመለሳለን። ተከታዩ ዘገባችን የአዲስ አበባው ዘጋቢያችን መለስካቸው አማሃ ተገኝቶ የተከታተለው ጥናታዊ ጽሑፍ የቀረበበት ውይይት ነው።
የኢትዮጵያ የህግ ባለሙያዎች ማህበር የኢትዮጵያ ህገ መንግስት አተረጓጎም ስርዓት ለውጥ ያስፈልገው ይሆን በሚል ርዕስ አንድ አውደ ጥናት አካሂዷል። በዋቢ ሸበሌ ሆቴል በተካሄደው በዚህ አውደ ጥናት ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ በህግ ትምህርት ቤት ረዳት ፕሮፌሰር ዶክተር ጌታቸው አሰፋ ነበሩ። ተመራማሪው በኢትዮጵያ የህገ መንግሥት ክርክር ሲነሳ የመጨረሻውን ውሳኔ የሚሰጠው የፌዴሬሽን ምክር ቤት መሆኑን አስታውሰው ባለፉት 20 ዓመታት ውስጥ አከናውኗቸዋል የተባሉትን ሥራዎችም ዘርዝረዋል። ምክር ቤቱና የህገ መንግሥት ጉዳዮች አጣሪ ጉባኤ በእነዚህ ዓመታት የቀረቡለት ጉዳዮች 3000 ብቻ ናቸው። ከነዚህም እስከ ዛሬ ውሳኔ የተሰጣቸው ከግማሽ በታች ናቸው። 1600 የሚሆኑ ጉዳዮች እስከ ዛሬም ውሳኔ አልተሰጣቸውም። ከዚህም የሚከፋው ግን የፌዴሬሽን ምክር ቤት ይህን የዳኝነት ሥራ ለማከናወን የሚያስችለው ገለልተኝነትና ፍትሐዊነት የሌለው መሆኑ ነው ይላሉ ዶክተር ጌታቸው አሰፋ።
አንደኛው የፌዴሬሽን ምክር ቤትና አጣሪ ጉባኤው የገለልተኝነትና ነጻነት ጥያቄ አለባቸው። ይሄ በጣም ብዙ ርቀት መሄድ ሳያስፈልግ አባላቱን በመመልከት ለምሳሌ የፌዴሬሽን ምክር ቤት ይሄንን ነው መገመት ይቻላል። የፌዴሬሽን ምክር ቤት አባላት ትልልቅ የመንግስት ባለስልጣናት ናቸው እና እነዚህ ደግሞ ህግ አውጪ ውስጥ ነበሩ ወይ አስፈጻሚ ውስጥ ነበሩ። ስለዚህ በአንድ ግለሰብ መንግስትን ሲከስ እነሱ ያወጡትን ህግ ነው የሚከሰው፣ እነሱ የወሰኑትን ውሳኔ ነው የሚከሰው። ስለዚህ መልሰው በእነዛ ውሳኔዎች ላይ ዳኞች ሲሆኑ ትክክለኛ ፍትህ አይሰጡም።
ሌላው ደግሞ በአመት 2 ጊዜ ብቻ መሰብሰቡ ይህን አካል በቂ ስራ ለመስራት አያስችለውም ይላሉ ዶክተር ጌታቸው። ስለሆነም ውጤታማም ሊሆን አይችልም ሲሉ ይከራከራሉ። ለዚህ ግዙፍ አገራዊ ችግርና የህግ የበላይነት ማረጋገጫ አንዱ መሳሪያ ለሆነው አካል እውን መሆን ምን መፍትሄ አለ ለሚለው ጥያቄ ተመራማሪው ምላሻቸውን ሰጥተዋል።
እንግዲህ በጣም የሚያዋጣው የሚመስለኝ መንገድ ህገ መንግስቱን ማሻሻል።
የኢትዮጵያ የህግ ባለሙያዎች ማህበር ይህን አውደ ጥናት በአሁኑ ወቅት ለምን አዘጋጀው? ዓላማውስ ምንድን ነው የሚል ጥያቄ ለማህበሩ የፕሮጀክት አስተባባሪ አቶ አበራ ኃይለማርያም አቅርቤላቸው ነበረ።
ህብረተሰቡ የተለያዩ አካላት ተወያይተውበት ማሻሻያ ያስፈልገው እንደሆነ መታየት አለበት በሚል ለውይይት መነሻ እንዲሆን ነው። ምናልባት ከዚህ በኋላ የህገ መንግስት ማሻሻያ ጉዳዮች የሚነሱ ከሆነና ሂደቱ የሚጀመር ከሆነ ይሄም እንዳንድ ጉዳይ ምናልባት ትኩረት አግኝቶ የመወያያ የተለያዩ አካላት በዚህ ጉዳዮች ህግ ባለሙያዎች ብቻ አይደሉም፣ ፖለቲከኞችም ህብረተሰቡም አስተያየት የሚሰጥበትን እድል ለመፍጠርና ይሄ ጉዳይም አለ ለማለት የታሰበ ነው። ይሄ መጀመሪያው እንጂ ከዚህ በኋላ ተከታታይ ውይይቶች በዚህ ጉዳይ ላይ ይነሳሉ ይካሄዳሉ የሚል ግምት አለ። ምክንያቱም አሁን የተነሱ ጉዳዮች የተለያዩ አካላትን ፍላጎቶች የሚቀሰቅስ ይመስለኛል።
ማህበሩ ተጨማሪ ግብ እንዳለውና ይህ ፕሮግራም የተከናወነውም በቅድ እንደሆነ አቶ አበራ አስረድተዋል።
ይሄ አሁን የጥናት ጽሁፍ ለሚመለከታቸው አካላት ይቀርባሉ። አሁን እዚህ ውስጥ እንደምታያቸው ከፌዴሬሽን ምክር ቤት የተወከሉ አሉ፣ ከህገ መንግስት አጣሪ የተወከሉ አሉ፣ ከጠቅላይ ፍርድ ቤት የተወከሉ አሉ። እዚህ ውስጥ ያሉት በሙሉ የሚመለከታቸው አካላት ናቸው። ይህንን ጉዳይ በመጀመሪያ ወደሚመለከታቸው አካላት ያቀርባሉ። ይሄ ጉዳይ ቢያንስ ጥያቄ የተነሳበት መሆኑን የሚያሳዩ ናቸው። በእኛ በኩል ደግሞ የዚህን የጥናት አጠር ያለውን ክፍል ዋና ዋና ቁልፍ ጉዳይ ደግሞ ለፖሊሲ አውጪዎቹ እንዲደርስ እናደርጋለን። ከዚህ በኋላ ሌሎች አካላትም ይህን ጉዳይ ይዘው ውይይት የሚያደርጉበት ሁኔታ ይፈጠራል የሚል እምነት አለ።
ባለፉት አያሌ ዓመታት ህገ መንግስታዊ ክርክር በተነሳባቸው ጉዳዮች ላይ የፌዴሬሽን ምክር ቤት የሰጣቸው አንዳንድ ውሳኔዎች የቡድንም ሆነ የግለሰብን ህገ መንግስታዊ መብቶች የሚጫኑና የተዛቡ ውሳኔዎች ይሰጡ እንደነበረ ምሳሌዎች እየተነሱ ተተንትነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸው ለዘገባው እናመሰግናለን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ አመሾ ጽዮን ግርማ ነበርኩኝ። መልካም ደህና ደሩ።
Tune in Radio Nisagala Amerikat.